the voice of America.
ፕሬዚዳንቱን ጨምሮ የተወሰኑ አመራሮችን ከሐላፊነት ዝቅ እንዲሉ መወሰናቸውን የኢዴፓ ብሔራዊ ምክር ቤት አባላት አስታውቀዋል። የፓርቲው ሊቀመንበር ስለመሆናቸው የምርጫ ቦርድ ዕውቅና እንዳላቸው የተናገሩት ዶክተር ጫኔ ከበደና ሌሎች የሥራ አስፈጻሚ ኮሚቴ አባላት በበኩላቸው በብሔራዊ ምክር ቤቱ የተካሄደ ስብሰባ ሕገ ወጥ ነው ብለዋል። የምርጫ ቦርድ ትናንት የተካሄደው ስብሰባና የአመራር ምርጫ ቃለ ጉባኤ እንደደረሰው አረጋግጧል። በአጭር ጊዜ ውስጥ ምላሽ እንደሚሰጥም አስታውቋል። የአዲስ አበባ ዘጋቢያችን እስክንድር ፍሬው ዝርዝሩን ልኮልናል።
14ኛ አቶ ጌትዬ ትርፌ፣ 15ኛ አቶ ጌትዬ አስፋው፣ እነኚህ 15 የብሔራዊ ምክር ቤት አባላት ናቸው።
በትናንትናው ዕለት የተካሄደው የኢዴፓ የብሔራዊ ምክር ቤት ስብሰባ እንደዚህ ስማቸው እየተጠራ ለመገናኛ ብዙሃን እንዲታዩ የተደረጉ አባላት የተሳተፉበት ነው። ስብሰባውን አስመልክቶ መግለጫ የሰጡት የብሔራዊ ምክር ቤት አባላት እንዳሉት ምርጫ ቦርድ ተገቢ ያልሆኑ ምክንያቶች በማቅረብ ጥቅምት 12 ለተመረጠው አዲስ አመራር ዕውቅና አልሰጠም። እናም ቦርዱ ያቀረባቸው ምክንያቶች አሳማኝ ባይሆኑም የፓርቲው ምክር ቤት በደንቡ መሰረት የተጠራ ሌላ ስብሰባ ማካሄዱን ያመለከቱት ይህንን ስብሰባ የመሩት የፓርቲው መስራችና የብሔራዊ ምክር ቤት አባል እንደዚሁም የቀድሞ ፕሬዝዳንት አቶ ልደቱ አያሌው ለጋዜጠኞች እንዳብራሩት ስብሰባው የተካሄደው የምርጫ ቦርድን ቅሬታ በበጎነት ለማስተናገድ ጭምር ነው። እርሳቸው እንዳሉት የምርጫ ቦርድ ያቀረባቸው ቅሬታዎች ሲጠቃለሉ የጥቅምቱ ምርጫ ሲካሄድ የተገኙት አባላት ቁጥር በቂ አይደለም የሚል ነው። እናም ከብሔራዊ ምክር ቤት አባላት አብዛኛዎቹ የተገኙበት ምርጫ ትናንት መካሄዱን ያስረዱት በዚህ ስብሰባ በተካሄደ የአመራር ምርጫም 14 ድምጽ ያገኙት አቶ አዳነ ታደሰ ፕሬዝዳንት፣ ተመሳሳይ ድምጽ ያገኙት ጽጌ ጥበቡ ደግሞ ምክትል ፕሬዝዳንት ሆነው መመረጣቸውን ጠቅሰዋል። የፓርቲው ፕሬዝዳንት የነበሩት ዶክተር ጫኔ ከበደ እንደዚሁም የፓርቲው የሥራ አስፈጻሚ ኮሚቴ አባል የነበሩት አቶ ዋሲሁን ተስፋዬ ደግሞ ከኃላፊነት ዝቅ ብለው እንዲሰሩ መወሰኑንም አመልክተዋል። በአጠቃላይም ስብሰባው ቦርዱ ላቀረባቸው ጥያቄዎች ምላሽ የሰጠ መሆኑን ነው አቶ ልደቱ የተናገሩት። ምርጫ ቦርዱ ግን ከአብላጫው የምክር ቤት አባላት ይልቅ ለጥቂቶች ዕውቅና እየሰጠ ነው ሲሉ ተችተዋል።
አሁን ባለንበት ችግር እንኳን ምልዓተ ጉባኤ ይዘን በሕጋዊ መንገድ እየሰራን ያለ ነው እኛ ነን። ሕግን ስርዓትን አክብሮ ምርጫ ቦርዱ ይሄን ፓርቲ በዚህ ረገድ የውስጥ አሰራሩን ሳይቀር እየመረመረ ለመተናኮል የሚያደርገው ሙከራ ጤናማ ነው ብለን አናምንም። ኦፍኮርስ ከኛ የጎደለ ነገር እስካለ ድረስ አማራት አለብን፣ ግዴታችን ነው። በዛም መንፈስ ነው ምርጫ ቦርድ በዚህ በኩል ያቀረብከው ትችት ወይም ቅሬታ ትክክል ነው። አንዳንዱንም የኛ ስህተት ነው፣ ይሄን ማድረግ ነበረብን በጊዜ ኢንቴንሽኑን እንዲረዳው እንፈልጋለን። ያቀረብን ያለነው ለዚህ ነው። ስለዚህ በእኛ እምነት ዛሬ ያካሄድ ነው ስብሰባ ምርጫ ቦርዱ ያለውን ቅሬታ እና ትችት በበቂ ሁኔታ ይመልሳል ብለን እናምናለን። መባልም ያለበት ምልዓተ ጉባኤ እስካለ ድረስ እዚህ ውስጥ ስህተትም ከሰራ ይሄ ስህተት ስለተሰራ ይሄ ታርሞ እንዲላክልን ነው መባል ያለበት እንጂ ከኛ ውጭ ለሆኑ አራት ሰዎች ዕውቅና ሰጥቶ ለዚህ ፓርቲ ዕውቅና መንሳት በየትኛውም መንገድ የሚያስኬድ ነገር አይደለም። መጀመሪያ እኮ እነዚህን ሰዎች ነበር መጠየቅ ያለ፣ ስንት ናችሁ? ቢሮ አላችሁ ወይ? ማህተሙ በእጃችሁ ነው ወይ? በአሁኑ ሰዓት የመረጣችሁ ማዕከላዊ ምክር ቤት ዕውቅና ሰጥቷችኋል። እነዚህን ሰዎች የመረጣቸው እኛንም የመረጠ ሌሎችም ስራ አስፈጻሚ የመረጣቸው ይሄ ምክር ቤት ነው። ከስልጣን ማውረድ የሚችለው ይሄ ምክር ቤት ነው። ደንባችን ከሌሎች ፓርቲዎች የተለየ ነው። ስራ አስፈጻሚን የሚመርጠው ፕሬዝዳንትን የሚመርጠው ምክትል ፕሬዝዳንትን የሚመርጠው በእኛ ፓርቲ አሰራር ጠቅላላ ጉባኤ አይደለም፣ ብሔራዊ ምክር ቤት ነው። እዚህ የተሰበሰበው አካል የመረጣቸው ሲፈልግ ያወርዳቸዋል። ደንባችን ግልጽ ነው በዚህ ረገድ። ይሄን ምርጫ ቦርድ እንዲያየው አድርገናል። በምን ምክንያት ነው አራት ሰዎች ከዚህ ከማጆሪቲ ኃይል በተለየ መንገድ ዕውቅና ተሰጥቷቸው የሚቀጥሉት? የመረጣቸውን አካል አናቅም ብለው የሚቀጥሉበት ምንም መንገድ የለም። ካስፈለገ መባል ያለበት ሂዱና የውስጥ ችግራችሁን አብራችሁ ፍቱ። አራት ሰው ሆናችሁ ዕውቅና ልሰጣችሁ አልችልም ነው። እኛም ደግሞ የምንሰራው ነገር ስህተት ካለ ማጆሪቲ ናችሁ አውቃችኋለሁ፣ ግን በአሰራር ሂደት ይሄን ስህተት አይቻለሁ አርሙ ነው መባል ያለበት። አሁን ግን እየተባለ ያለው እንደዛ አይደለም፣ አናቃችሁም ነው እየተባለ። ስለዚህ በእኛ እምነት ምርጫ ቦርዱን ምክንያት የሚያሳጣ ውሳኔ ተወስኗል ብለን እናምናለን። ከዚህ በኋላ ምን እንደሚል አናቅም፣ እንሰማለን። ያን አይተን ደግሞ መስጠት የሚገባንን ውሳኔ እንቀጥላለን።
ይሄኛው ስብሰባ የተጠራው በፓርቲው ደንብ መሰረት ከአንድ ሶስተኛ በላይ የምክር ቤቱ አባላት ባቀረቡት ጥያቄ መሆኑንም የፓርቲው ፕሬዝዳንት ሆነው እንደተመረጡ የተገለጸው አቶ አዳነ ታደሰ አብራርተዋል።
አንቀጽ 22.1 ላይ እንደተጠቀሰው የብሔራዊ ምክር ቤቱ መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የስራ አስፈጻሚ ኮሚቴ ሲወስን ወይም ከምክር ቤቱ አባሎች አንድ ሶስተኛዎቹ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል። ስለዚህ በዚህ መንገድ ነው።
አዎ ይሄ የተደረገው ለምንድን ነው? ለምሳሌ ስራ አስፈጻሚው ከማዕከላዊ ምክር ቤቱ የተለየ ሐሳብ ይዞ ስብሰባ እንዳይጠራ ቢፈልግ ምክር ቤቱ ጥቅሙን ማስተበቅ ስላለበት ነው በፌዴሬሽን ስብሰባ መጥራት እንዲፈቀድ የተደረገ። ስለዚህ የዚህ ፓርቲ ሊቀመንበር የሆነ ወይም ስራ አስፈጻሚ የሆነ አካል ስብሰባ አልጠራም ብሎ የብሔራዊ ምክር ቤቱን እንቅስቃሴ ማገድ አይችልም። ብሔራዊ ምክር ቤቱ አንድ ሶስተኛ ፔቲሽን አስፈርሞ መጥራት ይችላል። ስለዚህ በዛ አንቀጽ መሰረት የተካሄደ ነው።
የፓርቲው ህጋዊ አመራር ስለመሆናቸው የምርጫ ቦርድ ዕውቅና እንዳላቸው የተናገሩት ዶክተር ጫኔ ከበደና ሌሎች የሥራ አስፈጻሚ ኮሚቴ አባላት በተናጠል በሰጡት መግለጫ የብሔራዊ ምክር ቤቱን ስብሰባ እንደማያውቁት ነው የገለጹት። የፓርቲው የሥራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ይሄንኑ ነው ያንጸባረቁት።
የፓርቲው ደንብ አንቀጽ 12(4) በግልጽ እንደሚያስቀምጠው የብሔራዊ ምክር ቤት ልዩ መደበኛ አስቸኳይ ስብሰባዎች በስራ አስፈጻሚ ይጠራል ይላል። ከዛ ውጪ ግለሰቦች ተሰብስበው የብሔራዊ ምክር ቤት የሚመስል ስብሰባ እናርግ ቢሉ ህገወጥ ነው የሚሆነው። በአንድ ሶስተኛ ሰበሰብን አሉ። አሁን ለምሳሌ ትላንት ብሔራዊ ምክር ቤት የሚጠራባቸው ሶስት መንገዶች አሉ በአንቀጽ 22(1). አንደኛ የብሔራዊ ምክር ቤቱ መደበኛ ስብሰባ ሲደርስ በየአራት ወሩ፣ ሁለተኛ ብሔራዊ ምክር ቤቱ ስራ አስፈጻሚ ሲጠራ፣ ሶስተኛ ብሔራዊ ምክር ቤቱ በአንድ ሶስተኛ ፊርማ የብሔራዊ ምክር ቤት አባላት ፈርመው ብሔራዊ ምክር ቤት ይጠራልን ብለው ለስራ አስፈጻሚው ሲያቀርቡ ስራ አስፈጻሚው ቦታና ጊዜ ወስኖ ይጠራላቸዋል ይላል። ይሄ ደንቡ ላይ በግልጽ የተቀመጠ ነው። ላለፉት 18 ዓመታት የፓርቲ አባላት ነን ብለው ደንቡን ታጥፈው ያሉ ሰዎች ይሄንን ደንብ ማክበርም ማስከበርም ካልቻሉ ምንም ልናረግ አንችልም። አንቀጽ 12(4) ብሔራዊ ምክር ቤቱ መደበኛ ስብሰባ ልዩና አስቸኳይ ስብሰባዎችን ስራ አስፈጻሚ ኮሚቴ ይጠራል ይላል። የብሔራዊ ምክር ቤትን አጠራር በተመለከተ የፓርቲውን ብሔራዊ ምክር ቤት ስብሰባ በተመለከተ አንቀጽ 22 የብሔራዊ ምክር ቤት መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የስራ አስፈጻሚ ኮሚቴው ሲወስን ወይም ከምክር ቤቱ አባላት አንድ ሶስተኛ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል ይላል። ወረድ ብሎ አንቀጽ 22(2) ላይ የብሔራዊ ምክር ቤቱ ስብሰባ የስራ አስፈጻሚ ኮሚቴው በሚወስነው ቦታና ጊዜ ይካሄዳል ይላል። አለቀ። ከዚህ ውጪ ሊጠራ የሚችል የብሔራዊ ምክር ቤት ስብሰባ ስራ አስፈጻሚው ሳያውቀው ሊጠራ የሚችል የብሔራዊ ምክር ቤት ስብሰባ በኢዴፓ ውስጥ የለም፣ ሊኖርም አይችልም ወደፊት።
የፓርቲው ፕሬዝዳንት ዶክተር ጫኔ ከበደም የትናንቱ ስብሰባ ደንብ የተከተለ አይደለም ሲሉ አብራርተዋል።
እነሱ ባሉት አብላጫው ድምጽ የኛ ነው፣ ስለዚህ መሰብሰብ እንችላለን፣ በየትኛውም ጊዜ መሰብሰብ እንችላለን የሚለው መከራከሪያ ነጥባቸው ሊሆን አይገባም። መሆን ያለበት እኛ ስራ አስፈጻሚ ቦታና ጊዜ አመቻችተን እንዲጠራ ምናደርገውና ምንጠራው ብሔራዊ ምክር ቤት ነው ትክክለኛና ደንቡን የተከተለ ሊሆን የሚችለው። እንደዛ አድርገን በምንጠራው መድረክ ሁላችንንም የስራ አስፈጻሚ አባላት ደንቡን ተከትሎ አወርደናል ብለው ቢሉ የብዙሃን ድምጽ ከሆነ እንቀበለዋለን፣ ምንም ጥርጥር የለውም። ነገር ግን ደንቡን ባለመከተላቸው ያንን ስራ አስፈጻሚ የተሰጠውን ስልጣን ወደ ጎን ትተው የወሰኑት በመሆኑ ነው እኛ ደንብ ይከበር ይላል እስካሁን ድረስ በሽምግልናም በተለያየ መንገድም የመጣንበት። አሁንም ደንቡ እስኪከበር ድረስ ትክክለኛው መስመር ላይ እስኪገቡ ድረስ የጠቅላላ ጉባኤን ውሳኔ እንዲቀበሉ እስከ ጠቅላላ ጉባኤው ድረስ ደንቡን የማስከበር ስራ እየሰራን ነው የምንሄደው፣ እንቀጥልበታለን።
የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ትናንት የተካሄደው የብሔራዊ ምክር ቤት ስብሰባ ቃለ ጉባኤና ውጤት እንደደረሰው አረጋግጧል። በስልክ ያነጋገርኳቸው የቦርዱ ቃል አቀባይ አቶ ተስፋ ለማባይ አብርሃ ይሄንኑ ነው ያብራሩት።
እንደተባለው የተካሄደውን ስብሰባ ወደ ቦርዱ ገብቷል፣ ወደ ቦርዱ ጽህፈት ቤት ገብቷል። ስለዚህ
ቃለ ጉባኤው ማለት ነው።
አዎ፣ ቃለ ጉባኤው። ስለዚህ በህገ ደንባቸው መሰረት ያ ስብሰባ ተካሂደዋል ወይስ አልተካሄደም የሚለውን ነገር እንደገና በፖለቲካ ፓርቲዎች ምዝገባ አዋጅ ማለን ከዚህ አንጻር ቦርዱ ይመረምራል። ከመረመረ በኋላ ውሳኔውን ያሳውቃል ማለት ነው።
በምን ያህል ጊዜ ነው ብዙ ጊዜ እንደዚህ አይነት ውሳኔዎች የሚያሳውቀው ቦርዱ? አሰሰሳለም የሚታወቅ ነገር ከሆነ
ከዚህ በፊት እንዳደረግነው ነው። ያው ከዚህ በፊት ከሶስት ሳምንት በፊት እንደዚህ ደብዳቤ አስገብተው ነበረ። ስለዚህ በዛ ጊዜ በአጭር ጊዜ ውስጥ ነው ውሳኔውን ያሳወቅናቸው። አሁንም ደግሞ ልክ እንደዛው በአጭር ጊዜ ውስጥ ውሳኔውን የምናሳውቅ ይሆናል ማለት ነው።
የትናንትናውን የብሔራዊ ምክር ቤት ስብሰባ የመሩት አቶ ልደቱ አያሌው ናቸው፣ የቀድሞው የፓርቲው ፕሬዝዳንትና መስራች። ምርጫ ቦርድ አብላጫው የምክር ቤቱ አባላት ያሉበትን ቡድን ትቶ ከጥቂቶች ጋር እየሰራ ነው፣ ሁኔታውን በትክክል አይደለም እየተመለከተ ያለው፣ ይሄን ስብሰባ የሚያካሄድ ነው አስተያየታቸውን በበጎነት ለመመልከት ነው እንጂ ቀደም ሲልም በትክክል ነበር የተካሄደው ቀደም ሲል የተካሄደው ስብሰባና ምርጫ ማለታቸው ነው ብለዋል። ምንድነው የእርሱ አስተያየት? የመጨረሻ አረጋግጣለሁ ይሄንን።
የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በሕገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል። የተለያዩ ስልጠናዎችን ይሰጣል። በአገራችን ወደ 61 የፖለቲካ ፓርቲዎች አሉ። እነዚህ 61 የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በሕገ ደንባቸው መሰረት ጉባኤዎች አካሂደዋል ወይስ አላካሂዱም፣ የአመራር ሽግሽግ አካሂደዋል ወይስ አላካሂዱም የሚለውን ነገር በሙሉ ይቆጣጠራል። ከዚህ አንጻር ያለፈው የነበረው ደብዳቤ ያው እንደሚታወቀው የብሔራዊ ምክር ቤቱ 25 አባላት ነው ያሉት የኢደፓ ብሔራዊ ምክር ቤት። ከነዛ በቃለ ጉባኤ ተደግፎ የመጣ 14 የምክር ቤት አባላት እንዳሉ የሚል ነበረ። ከ14ቱ አንደኛው የኦዲትና ኢንስፔክሽን ኮሚቴ አባል ነው። አንደኛው ደግሞ ከዚህ በፊት ኢደፓ ለብሔራዊ ምርጫ ቦርድ ያስገባው የብሔራዊ ምክር ቤት አባላት ስም ዝርዝር ስሙ የለም፣ አልተጠቀሰም። ስለዚህ ቦርዱ ምንድን ነው ያደረገው? ያው ህጉ ምንድን ነው የሚለው? ማንኛውም ፖለቲካ ፓርቲ የአመራር ለውጥ ሲያደርግ ለቦርዱ ወዲያውን ማስታወቅ አለበት ነው የሚለው። ስለዚህ መቀየራቸው አይደለም እኛ ትክክል አይደለም ያለው፣ ቦርዱ አላወቀውም። ስለዚህ ቦርዱ የማያውቀው ስለሆነ 12 የምክር ቤት አባላት ብቻ ነው የተሳተፉት። ከ25ቱ 12ቱ ደግሞ ከተሳተፉ በህገ ደንባቸው በራሳቸው ህገ መንግስት ህገ ደንብ መሰረት ምልአተ ጉባኤ አቶ ማላ ማለት ነው። ስለዚህ ቦርዱ እውቅና አይሰጠውም የሚል ነው። ስለዚህ አሁንም ቢሆን ማለት ነው አሁንም ቢሆን በህገ ደንባቸው መሰረትና በፖለቲካ ፓርቲዎች ምዝገባ አዋጅ መሰረት ከተካሄደ ፖለቲካ ፓርቲዎቻችን በህገ ደንባቸው እንዲሄዱና በዛም ልክ ነው እኛ መልስ የምንሰጠውና ይሄ አድልዎ ምን የሚባለውን ነገር አይ ቲንክ ትክክለኛ ነው ብዬ አላስብም።
በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ አመራሮች መካከል የተፈጠረው ውዝግብ ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለውን ድርድር መነሻ ያደረገ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።